ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የህዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንደዚሁም የእርቅ ሰላም ኮሚሽን አባላት ሹመት አጸደቁ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የፌዴራሉ ጠቅላይ ፍርድ ቤት በአቃቤ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የእግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየው የበታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል ይላል። የዚህንም ዝርዝር በመጽሔት ይዘናል።
ከምሽቱ ዜና መካከል የዩናይትድ ስቴትስ ውስጥ የዲሞክራሲ ይዞታ በእጅጉ ተዳክሟል ሲል ፍሪደም ሃውስ አስገነዘበ። የኢትዮጵያ ፌዴራል ፍርድ ቤት አቃቤ ሕግ በእነ አቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አንስቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩኒየን የተሰኘውንና የአገሪቱን ሁኔታ የሚገልጹበት ንግግር ዛሬ ማታ በሶስት ሰዓት ይቀርባል የሚሉ ዜናዎች ይገኛሉ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 28 2011 ዓመተ ምህረት ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ እንዲሁም የስርጭት መሐንዲሱ ኦርዴስ ረገስ አብረን እስከ 4 ሰዓት እንቆያለን።
አሁን የሰዓቱን የዓለም ዜና።
ዩናይትድ ስቴትስ ውስጥ የዲሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱ ዋሽንግተን ዲሲ የሆነው ፍሪደም ሃውስ የሚባለው መንግስታዊ ያልሆነ ቡድን ትናንት ባወጣው ሪፖርት አመልክቷል። ፍሪደም ሃውስ ለጠቀሰው የዲሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በሕግ የበላይነት፣ በጭብጥ ላይ በተመረኮዘ የጋዜጠኝነት፣ በሌሎች መርሆችና በዲሞክራሲ ደንቦች ላይ እያካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዲሞክራሲ አያያዛቸው ተሻሽለዋል ካላቸው አገሮች መካከል ኢትዮጵያ ትገኝበታለች። ኤርትራን ደግሞ የነጻነት ጭራ ብሎ ከፈረጃቸው አገሮች ተርታ አስቀምጧታል። ሜጋን ደዞር ያጠናቀረችው ዘገባ አለ፣ ሰለሞን አባቴ ያቀርባል።
ዲሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነንነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። የፍሪደም ሃውስ ፕሬዚደንት ማይክል አብራሞዊትስ ትናንት በሰጡት መግለጫ ዋናው አደጋ የሚመነጨው የአሜሪካ ዲሞክራሲ ዘላለማዊ ካለመሆኑና በተለይ ደግሞ ፕሬዚደንቷ ለመሠረታዊ ዋልታዎቹ ክብር ሳይኖረው ሲቀር ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃዎች ከታየ የዩናይትድ ስቴትስ ዲሞክራሲ አሁንም ጠንካራ መሆኑን የነጻነት ይዞታዋነት ቢናገርም ወትሮ አቻዎቿ ከነበሩት ከጀርመን፣ ከፈረንሳይና እንግሊዝን ከመሳሰሉ ነባር ዲሞክራሲዎች አሽቆልቁላ በነ ግሪክ፣ ክሮኤሽያና ሞንጎሊያ ሰልፍ መቀላቀሏን ይኸው የፍሪደም ሃውስ ያለፈው የ2018 ዓመተ ምህረት የዓለም የነጻነት ይዞታ ሪፖርት ይናገራል። ከነባር የነጻነትና የዲሞክራሲ ይዞታቸው ማሽቆልቆላቸው ከተጠቀሰው መካከል ከአውሮፓ ሃንጋሪ፣ ከደቡብ አሜሪካ ኒካራጓ፣ ከአፍሪካ ካሜሩን፣ ከእስያ ቻይና የሚገኙበት ሲሆን በግምገማው ከታዩ 195 ሀገሮች 50ው ነጻነት የሌለባቸው ተብለው ተፈርጀዋል። 59 ሀገሮች በከፊል ነጻ፣ 86 ሀገሮች ነጻነት የተረጋገጠባቸው ተብለዋል። ባለፈው ዓመት የነጻነት መለኪያ የሰልፉ ጭራ ናቸው ከተባሉት ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ቱርክሜኒስታንና ሰሜን ኮሪያ የተጠቀሱ ሲሆን የነጻነት አውራ ተብለው ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ካናዳና ሆላንድ በመሪነት ተጠርተዋል። አርሜኒያ፣ ኢትዮጵያና ኢራቅ ባለፈው ዓመት ውስጥ በነጻነትና በዲሞክራሲ ይዞታ ጉልህ የእድገት ለውጥ ያስመዘገቡ ተብለው ተሞካሽተዋል። በፍሪደም ሃውስ ሪፖርት ኢትዮጵያ ውስጥ ገዢው ፓርቲ የለውጥ ሐሳብ የሰነቁ ወይም ለውጥ አራማጅ ሲል የጠራቸውን ጠቅላይ ሚኒስትር በመሪነት ማውጣቱንና ይህ እርምጃም የአስቸኳይ ጊዜው አዋጅ እንዲነሳና የፖለቲካ እስረኞች እንዲለቀቁ ለማድረግ ማስቻሉን ፍሪደም ሃውስ አመልክቷል።
ሰለሞን አባተ ለዘገባው እናመሰግናለን። የፌዴራሉ ጠቅላይ ፍርድ ቤት በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ባለው ክርክር የንግድ ትዕዛዙን አነሳ። ጉዳዩን ሲመለከት ለቆየው በታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሃ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት 10ኛ ወንጀል ችሎት ዛሬ በአቃቢ ሕግና በአቶ ኢሳያስ ዳኛው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከተከራይ ፍርድ ቤት ቀደም ሲል እንደተሰናበቱ አስተውሰው ዛሬ እዚህ ቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌደራል ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኖ ነበር። ይሁንና ከሳሽ አቃቤ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የአስር ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትዕዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቤ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቤ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ስልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቤ ሕግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ.ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትዕዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካይነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በእስር ላይ እንዳሉ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ማታ ስቴት ኦፍ ዘ ዩኒየን የተሰኘውንና ስለ አገሪቱ አጠቃላይ ሁኔታ የሚያስረዱበት ንግግራቸውን እንዳለፈው እንደ አንደኛው ጊዜ ሳይሆን በአፈ ጉባኤዋ ናንሲ ፖሊሲ የዲሞክራቲክ ፓርቲ አባላት በአብላጫ ቁጥር በሚገኙበት በተወካዮች ምክር ቤት ጥምር ጉባኤ ላይ ያሰማሉ። ፕሬዚዳንቱን ተከትሎም የዲሞክራቲክ ፓርቲው የበኩሉን ምላሽ ይሰጣል። ፕሬዚዳንት ትራምፕ በዚህ በዛሬ ማታ ንግግራቸው የአገሪቱ ኢኮኖሚ ማደጉን በዩናይትድ ስቴትስና ሜክሲኮ ድንበር ላይ አጥር ለማቆም ማቀዳቸው ተገቢ መሆኑንና ሌሎች ፖሊሲዎቻቸው መሻሻላቸውን ጭምር ይናገራሉ ተብሎ ይጠበቃል። በዛሬ ማታ ንግግራቸው ወቅት ከርሳቸው ጀርባ ናንሲ ፔሎሲና የአጥር ግንባታውን ወጪ አስመልክቶ ይሞግቷቸው የነበሩ ዲሞክራቶች እንደሚቀመጡና እንደሚያደምጧቸው ይታወቃል። ይህ የዛሬው የፕሬዚዳንቱ ስቴት ኦፍ ዘ ዩኒየን ንግግር መቅረብ የነበረበት ባለፈው ማክሰኞ ነበር። ዳሩ ግን ፕሬዚዳንት ዶናልድ ትራምፕ በከፊል የዘጉት የፌዴራል መስሪያ ቤቶች እንዲከፈቱ እስካላደረጉ ድረስ አፈጉባኤዋ ፔሎሲ ምክር ቤቱን ስላልፈቀዱላቸው ሊከናወን አልቻለም። አድማጮች፣ ፕሬዚዳንት ትራምፕ ዛሬ ምሽት ላይ ለተወካዮች ምክር ቤትና ጥምር ጉባኤ በሚያደርጉትና የዲሞክራቲክ ፓርቲውን ምላሽ በሚያሰማበት ፕሮግራም የአሜሪካ ድምፅ ሁለቱንም ንግግሮች በማብራሪያ ትንታኔና ግምገማ ጨምሮ በቀጥታ የሚያስተላልፍ መሆኑን ከወዲሁ እንገልጣለን። ዋሽንግተን ዲሲ ላይ ከምሽቱ 2:30 ማለት 8:30 PM ወይም አዲስ አበባ ላይ ከማለዳው 10:30 ጀምሮ በፌስቡክ የቀጥታ ስርጭት ወይም ላይቭ ይዘን እንወጣለን። ያኔ እንገናኝ።
በፕሬዚዳንት ዶናልድ ትራምፕ እና በሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን መካከል የሚካሄደው የሁለተኛው ዙር ውይይት ዝግጅት እንዲጠናቀቅ የዩናይትድ ስቴትሱ የሰሜን ኮሪያ ልዩ መልእክተኛ በዚህ ሳምንት ወደ ፒዮንግያንግ እንደሚጓዙ ተገለጠ። ልዩ መልእክተኛው ስቴፈን ቢጉን ከሰሜን ኮሪያቻቸው ኪም ዮክ ቾል ጋር ነገ ረቡዕ ይገናኙና ባለፈው ሰኔ ወር ሁለቱ መሪዎች ሲንጋፖር ውስጥ ባካሄዱት አንደኛ ዙር ውይይት የተገኘውን ውጤት እንደሚገመግሙ፣ በቀጣይነቱም ላይ እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያወጣው መግለጫ አመልክቷል። ባለፈው እሁድ ሶል ደቡብ ኮሪያ የገቡት የዩናይትድ ስቴትስ ልዑክ ቤጊዩን ከዚያው ከሶል ነው ወደ ፒዮንግያንግ የሚጓዙት ተብሏል።
ሰሜናዊ አፍጋኒስታን ውስጥ በተካሄደ የተለያየ ውጊያ ታሊባን እስከ 40 ያህል የመንግስት ወታደሮች መግደሉን ገለጠ። ጥቃቱ የደረሰው ለአፍጋኒስታኑ ጦርነት ፖለቲካዊ መፍትሄ ለመሻት ሞስኮ ውስጥ ውይይት እየተካሄደ ባለበት ወቅት ነው። በክፍለ ሀገሩ ዋና ከተማ ኩንዱዝ አቅራቢያ ነው ውጊያው ዛሬ ማክሰኞ የተካሄደው። የክፍለ ሀገሩ ምክር ቤት ምክትል ሊቀመንበር ሳፊውላህ አሚር ለአፍጋን መገናኛ ብዙሃን በሰጡት ቃል በጥቃቱ 25 ወታደሮችና 3 ፖሊሶች መገደላቸውን እንዲሁም ሌሎች 20 የሚሆኑ መቁሰላቸውን ተናግረዋል። ውጊያው ለሁለት ሰዓታት የዘለቀ ሲሆን የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ በሰጡት ማረጋገጫ በጥቃቱ 30 የአፍጋኒስታን ብሔራዊ ጦር አባላት ተገለዋል ብለዋል።
በተባበሩት አረብ ኤሚሬትስ ያደረጉትን ታሪካዊ ነገር ግን አጭር ጉብኝት ዛሬ ያጠቃለሉ የሚገኙት የዓለም ካቶሊካውያን ርዕሳነ ሊቃነ ጳጳስ አባ ፍራንሲስ አቡዳቢ ውስጥ የቅዳሴ ስነ ስርዓት መምራታቸው ተገለጠ። በዚያድ ስፖርት የከተማዋ ስቴዲየም በተካሄደ የቅዳሴ ስነ ስርዓት ላይ የተገኘው አስቀዳሽ ምዕመን ቁጥር ወደ 135000 እንደሚደርስ፣ ይህም በአረቡ ልሳነ ምድር ከፍተኛ ክርስቲያኖች ስብስብ የታየበት ነው ተብሏል። ከቅዳሴው ስነ ስርዓት አስቀድሞ አቡኑ በሰገነት ላይ ሆነው ከመላው ዓለም ለተሰባሰቡ ካቶሊካውያን ክርስቲያኖች ቡራኬያቸውን ሰጥተዋል። አባ ፍራንሲስ በትናንትናው ዕለት በተባበረው አረብ ኤሚሬት እንደገቡ ሶሪያን፣ ኢራቅን፣ የመንና ሊቢያን ትኩረት በማድረግ የመካከለኛው ምስራቅ ጦርነት ያበቃ ዘንድ ጥሪ አቅርበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።
የተከበራችሁ አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናችሁ ያለ ነው አዲሱ አበበና
አሉላ ከበደ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ23 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ቀደም ሲል በቅምሻው ወይም በመግቢያችን ላይ እንዳሰማ ነው የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በጠቅላይ ሚኒስትር አብይ አህመድ የቀረቡትን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን እንዲሁም የእርቅ ሰላም ኮሚሽን አባላት ሹመት አጽድቋል። የሁለቱ ኮሚሽኖች መቋቋምና የአባላቱ መሾም ከአስተዳደር ወሰንና ከማንነት እንዲሁም ከሰላም ጋር ተያይዞ የሚነሱና ሲጓተቱ የቆዩ ጉዳዮችን ለመፍታት እንደሚያግዝ በአብዛኞቹ የፓርላማ አባላት ታምኖበታል። የአስተዳደር ወሰንና የማንነት ኮሚሽን መቋቋሙን ሲቃወም የቆየው ህወሓት ተወካዮች ግን የአባላቱንም ሹመት ተቃውሟል። እስክንድር ፍሬው ነው ዘገባውን የላከው።
ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
በጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ አማካኝነት ነው ተሿሚዎቹ ዛሬ ቃለ መሐላ የፈጸሙት። በአስተዳደር ወሰንና የማንነት ጉዳዮች ኮሚሽን የማቋቋሚያ አዋጅ ቁጥር 1102/2011 መሰረት የኮሚሽኑ አባላት እንዲሾሙ የህይወት ታሪካቸውን በዚህ ደብዳቤ አባሪነት ለምክር ቤቱ አቅርብ ያለው ይላል ጠቅላይ ሚኒስትር አብይ አህመድ የላኩት ደብዳቤ። በአገሪቱ እየተነሱ ያሉ የወሰንና የማንነት ጉዳዮችን ለአንዴና ለመጨረሻ ጊዜ ለመፍታት ኮሚሽን እንዲቋቋም ያደረጉት በፓርላማም ያጸደቁት ጠቅላይ ሚኒስትር አሁን ደግሞ የእጩ አባላቶቹን ዝርዝር ነው የላኩት። በዚህ ኮሚሽን አባልነት በምክር ቤቱ ፊት ቀርበው የተሾሙት 41 ሰዎች ናቸው። የቀድሞ ፕሬዝዳንቶችና ባለስልጣናት፣ ፖለቲከኞች፣ የዩኒቨርሲቲ መምህራንና ሌሎች ምሁራን እንደዚሁም ታዋቂ ግለሰቦች ይገኙባቸዋል። በርቀ ሰላም ኮሚሽን አባልነት የተሾሙት ደግሞ 42 ናቸው። ምሁራን፣ የሃይማኖት አባቶች፣ የአገር ሽማግሌዎችና ሌሎች ታዋቂ ሰዎች በዚህ ስብስብ ተካተዋል። በፓርላማው የመንግስት ረዳት ተጠሪ ሚኒስትር ዴታ አቶ ጫላ ለሚ ባቀረቡት የውሳኔ ሐሳብ የተሿሚዎቹ ስብጥር በርካታ ነገሮችን ከግምት ያስገባ መሆኑን ገልጸዋል።
የተለያዩ የሙያ ስብጥር ያላቸው ምሁራንና ታዋቂ ግለሰቦች እንደውም ፖለቲከኞችም ጭምር እንዲካተቱበት ለማድረግ ጥረት ተደርጓል። ከትምህርት ዝግጅታቸው አንጻር የተለያየ ሙያዊ ዳራ ያላቸው ግለሰቦች በዚህ ውስጥ እንዲካተቱም ለማድረግ ጥረት ተደርጓል።
የተለያዩ የፖለቲካ ፓርቲዎች መሪዎች መካተታቸውን በተመለከተ ከሰጡት ማብራሪያም ተከታዩ ይገኝበታል።
እነዚህ የፖለቲካ ሰዎች ወይንም ፖለቲከኞች እዚህ ውስጥ የገቡት የፖለቲካ ፕሮግራማቸውን እንዲያራምዱ አይደለም። ይሄ በደንብ መታወቅ መቻል አለ። ዋናው መነሻ የዚህ ሀገር ዕጣ ፈንታ የሚወሰነው በአንድ አካል ወይ በአንድ ወገን አይደለም። ሁሉም ኢትዮጵያዊ የዚህን ሀገር ዕጣ ፈንታ በመወሰን ውስጥ ድርሻ አለው፣ ሚና አለው። ጥሩ በመስራትም የሚመሰገነው፣ መጥፎ በመስራትም የሚመሰገነው ዛሬ በህይወት ያለው ኢትዮጵያዊ ትውልድ ነው። ስለዚህ እነዚህ ሰዎች የተፈጠረውን ችግር በመለየት ሂደት የዳር ተመልካች ከሚሆኑ በሁለቱም ኮሚሽኖች ውስጥ የተወሰኑ ሰዎችን ፖለቲከኞች ስለሆኑ ብቻም ሳይሆን ታዋቂ ግለሰቦችና ችግሩንም በመፍታት ሂደት ውስጥ ሚናቸውን ሊጫወቱ ይችላሉ ብሎ መንግስት በልበ ሙሉነት አይቶ ያቀረባቸው ናቸው። ከዚህ ውጪም ሪፎርም ውስጥ ነው ያለነው። ሪፎርም ውስጥ ሆነን የዚህ ነገር ዕጣ ፈንታ በምንወስንበት ጊዜ፣ በዚህ ሀገር ዕጣ ፈንታ ላይ በምንወያይበት ጊዜ ሁሉም ኢትዮጵያዊ ውጪ ያለውም ሀገር ውስጥ ያለውም ያገባውልና በሀገሩ ጉዳይ ውስጥ ተሳታፊ መሆን አለበት ተብሎ አምነንበት ሁሉም የፖለቲካ ፓርቲዎች በሀገር ግንባታ ሂደት ውስጥ የራሳቸው ሚና እንዲጫወቱ እየተደረገ ነው።
አስተያየት ከሰጡት የምክር ቤት አባላት አብዛኛዎቹ የሁለቱን ኮሚሽኖች መቋቋምና የአባላቱን ሹመት ደግፈው ተናግረዋል። ከመጀመሪያውም የኮሚሽኖቹን መቋቋም ሲቃወም የቆየው የህዋት ተመራጮች ግን ዛሬም ተመሳሳይ ሐሳብ አንጸባርቀዋል። ይህንኑ ፓርቲ የሚወክሉት አቶ አሰፋ ጉክሳ ለምሳሌ ኮሚሽን የሚያስፈልገው ማንን ከማን ጋር ለማስታረቅ ነው በሚል የተቃውሞ ሐሳብ አቀርበዋል።
ኢቭን የኢትዮጵያ ህዝብ የኢትዮጵያ ጭቁን ህዝብና የአፍሪካ ህዝብ ጠብ የለው ኢቭን የአውሮፓ በዓለም ላይ ያለ ጭቁን ህዝብ ስለዚህ ይሄ የመደብ ጥርቅ ስለዚህ ገዢ መደቦች ሽማግሌዎች የሚሆኑበት ጭቁን ህዝብ ያጣላ ታረቅ የሚባልበት ምንድነው የሚባልበት ዘመን ያግርምጥስ ማይን አቀፍ ይሄ ምን ማለት ነው? ይው ዘመን ሲበላሽ ውሃ ወደ ቁልቁለት ሳይሆን ወደ ተራራ ይወጣል ይባላል። ስለዚህ እነዚህ በቃ ምንም ሊያደርጉ ስለማይችሉ ባትመሰረት ጥሩ ነው የሚል እምነት ስላለኝ
ለዚህ አስተያየት መልስ በሚመስል መንገድ የተናገሩት የኦዴፓ ተመራጭ አበበ ከፈኒ ደግሞ ተከታዩን ብለዋል።
በእውነት ከሆነ እርቅን የሚጠላ እንዳይባለውታችን ከሆነ ሰይጣን ነው። እርቅ ሰላምን ያመጣል፣ የሰላምን ቀጣይነትም ያረጋግጣል ማለት ነው። ስለዚህ ዛሬ ይቅርታ የምህረት ጊዜ ይያል ይሄ ደግሞ ስሙን እንድሰደ የሚያደርግ ከፍተኛ ሚና መጫወት የሚችል የእርቀ ሰላም ኮሚሽን መቋቋም በመሆኑ ይህንን ስራ የሚሰሩት በዋነኝነት የቀረቡት አስፈላጊውን መስፈርት ያማሉ ናቸው። ብዙ ልምድ ኤክስፒሪንስ ኢንተርናሽናል አህጉራዊ እንዲሁም ሀገራዊ ኤክስፒሪንስ ያላቸው በመሆናቸው ተገቢና ተቀባይነት ያላቸው ናቸው። ዞሮ ዞሮ እኔ ከሞትኩ ሳርዶ አይቀል ወይም በኦሮምኛ በከንጅርቲ ሳርዶን ይመርገኝ ተርገኝረኒ እንደዛ እንዳይሆን ነው። ማዕከላችን ሰላም ነው፣ እርቅ ነው፣ ፍቅር ነው። የመደመር ፍልስፍና ተግባራዊ ለማድረግ መሰረት የሚጥሉ ናቸው ማለት ነው።
የኮሚሽኑን አስፈላጊነት በተመለከተ ጥያቄዎች መነሳት የነበረባቸው ዛሬ ሳይሆን በተቋቋመበት ቀን ነው ያሉት ደግሞ የመንግስት ረዳት ተጠሪ ሚኒስትር ዴታ ጫላ ለሚ ናቸው። አስፈላጊነቱን ግን በተለያዩ ማስረጃዎች አብራርተዋል። ቃለማን ላይ ተጸሙት የሁለቱ ኮሚሽኖች አባላት ደረጃ በደረጃ ወደ ስራ እንደሚገቡ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ተስፋዬ ዳባ ለአሜሪካ ድምጽ አብራርተዋል።
ቀጣዩ ስራ የሚሆነው በጠቅላይ ሚኒስትሩ አቅራቢነት የሁለቱ ኮሚሽኖች ሰብሳቢና ምክትል ሰብሳቢ ኮሚሽነሮች ይሾማሉ። ከዛ በኋላ ልክ አዋጅ ላይ በተቀመጠው መሰረት ንዑሳን ኮሚቴዎች እንዲቋቋሙ ይደረጋል። እነዚህ ንዑሳን ኮሚቴዎች አጠቃላይ አደረጃጀቱን በተመለከተ ማለት ነው በምን ጉዳዮች እንደሚሰሩ በኮሚሽኑ ላይ ባስቀመጠው መሰረት የራሳቸውን የአሰራር መመሪያ እና የራሳቸውን ፕላትፎርም እንዲያወጡ ስልጣን ስለሰጠናቸው በዛ መሰረት የሚያወጡት ጉዳይ ይኖራል። ከዚህ ተከታታይ ደግሞ ከአዋጁ በመነሳት ደግሞ የሚኒስትሮች ምክር ቤት ለኮሚሽኑ አጠቃላይ የውስጥ አሰራርና ፈቤቱ አደረጃጀት የሚረዱትን አጠቃላይ ስልጣንና ተግባሮችን በሚኒስትሮች ምክር ቤት በደንብ ያወጣል የሚል አለ። እሱ ስራዎች ይከተላሉ ማለት ነው። ከዛ ቀጣዩ ስራቸው የሚሆነው አጠቃላይ ፕላትፎርሙ ካዘጋጁ በኋላ ቀጥታ ስራቸው የሚሆነው ችግር አሉባቸው የተባሉ አካባቢዎች ጋር ያለው ሁኔታ ላይ ወደ ጥናት ይገባሉ። ይሄ ጥናት በሚያደርጉበት ጊዜ በጣም አሳታፊ በሆነ ሁሉንም የህብረተሰብ ክፍል አካታች በሆነ ዋናው ችግር ለተነሳበት ችግር መንስኤ የሆኑ ጉዳዮችን ጥናታዊ በሆነ መንገድ አንድ ጥናት ሲደረግ መከተል ያለባቸውን አጠቃላይ ሳይንሳዊ የሆነ የሪሰርች አሰራር ሜቶዶችን በመከተል በውይይትም የታሪክ ማህደሮችንም በማገላበጥ ስራቸውን ይቀጥላሉ ማለት ነው። በመጨረሻ የደረሱበትንና የጋራ ያደረጉትን የውሳኔ ሐሳብ ማለት ነው። የውሳኔ ሐሳቡ ራሱ በሚዘጋጅበት ጊዜ ጥናቱ ሰነድ የሚጸድቀው በ50 ሲደመር 1 ነው ማለት ነው። ስለዚህ ማጆሪቲው እዛ ውስጥ ያጸደቀው የውሳኔ ሐሳብ ልክ አዋጁ ላይ እንደተቀመጠው የማንነትና የድንበር ጥያቄ ከሆነ ለፌዴሬሽን ምክር ቤት መላክ እንደሚችሉ በአዋጁ በአንቀጽ 6 ላይ የተቀመጠ ነገር አለ። የፌዴሬሽን ምክር ቤት ያንን ጥናት የሚያምንበትና ኮንፊደንስ ካለው በዛ ላይ የአስፈላጊውን ውሳኔ ሊሰጥበት ይችላል ማለት ነው። ስለዚህ ውሳኔዎቹ በዛ አይነት ሁኔታ ይሄዳሉ ማለት ነው።
የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ሹመት በ22 ተቃውሞና በ4 ድምጽ ተአቅቦ በአብላጫ ድምጽ፣ የእርቀ ሰላም ኮሚሽን አባላት ሹመት ደግሞ በ16 ተቃውሞና በ8 ድምጽ ተአቅቦ በአብላጫ ድምጽ ነው የጸደቀው። በነገው ዕለት እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንዴት ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ድሬዳዋ ያሸጋግረናል። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመን ጥቃት ተከትሎ የተነሳው ተቃውሞ ላይ ተሳትፋቸዋል የተባሉ 27 ተጠርጣሪዎች ላይ ያስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረው የዋስትና ጥያቄ የይግባኝ ሰሚ ፍርድ ቤቱ ውድቅ አደረገው ይላል። አስተዳደሩ በተቃውሞ እንቅስቃሴው ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችንም ፈጽመዋል ብሎ በቁጥጥር ስር ያዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት ለተያዙት በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው መሆኑም ተመልክቷል። ታዲያ ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። አዲስ ቸኮል ዝርዝሩን ይዟል።
ከሳምንት በፊት በድሬዳዋ ተነስተው በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ካዋላቸው 308 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ የሰሩ የነበሩ 5 የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ፣ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ የፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፓ አመራሮች የተካተቱበት 16ቱ ተጠርጣሪዎች የአስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የ5000 ብር ዋስትና ሲይዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በይግባኝ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን ይግባኝ ሰሚ ፍርድ ቤትም ለአቃቤ ሕግ 7 ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ 14 ጠበቆች መካከል አንዱ የሆኑት አቶ እንድሪያስ ተካልኝ ግን በውሳኔው ላይ ቅሬታ አላቸው።
ጥፋት እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠል እና የመሳሰሉት ነገሮች ነው። በዛ ይግባኝ ዋስትና ጠይቀንላቸዋል። የስር ፍርድ ቤት ዋስትና ፈቅዶ ነበረ። ዋስትና የፈቀደውም ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም፣ ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የ5000 ብር ዋስትና። በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ተደራጅተው እንደሚያጣሩ ነው እየተገለጸ ያለው። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ ተጨማሪ ጊዜ ቀጠሮ ነው የሰጣቸው። ምናልባት ይሄንን ይችላል አይችልም እንደ ሕግ ባለሙያ ከጠየቀኝ የወንጀል ስነ ስርዓት ሕግ አንቀጽ 75 ላይ የይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የይግባኝ ሰሚ ፍርድ ቤትን ስልጣን በግልጽ ነው የሚደነግገው። አንደኛው የስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ያም ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ ደግሞ ጊዜ ቀጠሮ ነው የተሰጣቸው። ይሄ በግረገድ ተቀባይነት አለው የለውም የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበትም ከሆነ የምናቀርብ ነው።
በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው 2000 ብር የዋስትና ሲይዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ የፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት 48 ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትናው ዕለት ለይግባኝ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠርጣሪዎች ዛሬና ነገን ጨምሮ በተለያዩ ቀናት ተከፋፍለው እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት 90ዎቹ ዛሬ ፍርድ ቤት ቀርበው ነበር። የችሎት አዳራሽ ስለማይችል 3 ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስና ገልባጭ መኪና ውጪ እንዲጠብቁ ተደርጓል። ሆኖም ተጠርጣሪዎቹ የልዩ ኃይሉን አያያዝና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጥቷቸው በጥምቀት አከባበር ላይ የተፈጸሙት ትንኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 308 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛሉ። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ክልል በልዩ ልዩ ኃላፊነቶች ያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኘም። ከሳምንት በፊት ከቪኦኤ ጋር ቃለ ምልልስ ሰጥተው የነበሩት ከንቲባ ኢብራሂም ኡስማን በአጠቃላይ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ላይ ድሬዳዋ።
አዲስ ቸኮልን እናመሰግናለን ለዘገባው። የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ 203 ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገልጧል። እነዚህ ኃይሎች የበርታ ህዝብ ነጻ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጣን ላይ ያሉ መያዛቸውን ነው የቢሮው ጸጥታ ዘርፍ ምክትል ኃላፊ ለቪኦኤ የተናገሩት። በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውንም ተናግረዋል። የበርታ ህዝብ ነጻ አውጪ ንቅናቄ የተባለውን ተወካዮች ለማግኘት ያደረገው ጥረት እንዳልተሳካ ገልጦ ናኮር መልካ ተከታዩን ልኮልናል።
ቁጥራቸው 203 የሚደርስ የበርታ ህዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ህገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታና ጸጥታ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ ተናግረዋል። ኃይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውን የጠቀሱት ኮማንደር አብዱላዚዝ ወደ ሆሞሻና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል።
ሰዎቹ ጸረ ሰላም አላማ ያላቸው ወጣቶችን በማሰባሰብ ጣታ ውስጥ ያደራጁ የነበሩ ግለሰቦች የጸጥታ ኃይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው።
እነዚህ ጸረ ሰላም ኃይሎች በማለት እርሶ የገለጿቸው ሰዎች የት ነው ሲንቀሳቀሱ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ያህል ጊዜ ቆይተዋል?
ግለሰቦቹ በግምት ከሶስት ወር ገንገን በመባል የሚጠራ ቦታ ላይ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህን ስልጠናቸው ሳይጨርሱ አደጋ ሳያደርሱ መፈተን አለበት የሚል ከፌደራል መንግስት ጸጥታ ኃይሎች ጋር አብረን በመሆን ከማሰልጠኛ ብዙ ትጥቅ እጃቸው ውስጥ ሳይገባ መፈተን አለበት በሚል እንዲፈተኑ ተደርጎ ጉዳያቸውን ተከትለን ያው ትናንትና በቁጥጥር ስር አውለናል ማለት ነው።
ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ የሽምግልና ጥሪ ተቀብለው ከህብረተሰቡ ጋር ተቀላቅለው በሰላም ህይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል። የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል።
መንግስት በሰላማዊ መንገድ እጅ አሰጥቶ ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላጉ በሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ቢደረግላቸው ሰው ቢላግባቸው ሽማግሌ ቢላግባቸው ሊቀበሉ ይችላል ቻሉ። ያው ጸጥታ ኃይሉ ካምባቸው በመግባት እንዲፈተኑ ተደርጓል። ተኩስ ከፍቶ አንድ ሁለት ሰው ገነሱ ሞቷል።
ቡድኑ ይዞት ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸዋል። የበርታ ህዝብ ነጻ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተዘርጥረው በህግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ ጠቁመዋል።
ስለዝርዝሩ ግን አላብራሩም።
ለአሜሪካ ድምጽ ናኩር መልካ ነቀምቴ።
ናኩር ለዘገባው እናመሰግናለን። ወደ መጨረሻው የመስሌቱ ዘገባ እንሻገር አድማጮች። የኢትዮጵያ ሕዝብ አርበኞች ግንባር ለሁለት ቀናት ሲያካሄድ የነበረውን ጠቅላላ ጉባኤ የግንባሩ ሊቀመንበርና 7 የሥራ አስፈጻሚ አባላት በመምረጥ አጠናቋል። የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት 7 ጋር የነበረውን ውህደት መስከረም 11 2011 ዓመተ ምህረት በይፋ ፍርሻለው ካለ በኋላ ይህ ያካሄደው ጉባኤ የመጀመሪያው መሆኑ ተመልክቷል። የግንቦት 7 የሕዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቡ በበኩላቸው አርበኞች ግንቦት 7 አልፈረሰም፣ አቶ ማዓዛውም ቢሆኑ ጉባኤው ላይ ተሳትፈው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለው ነበር ሲሉ መልሰዋል። አስቴር ምስጋናው ዝርዝሩን ይዛለች።
18 ዓመታትን አስቆጥሯል የኢትዮጵያ ሕዝብ አርበኞች ግንባር ከተመሰረተ። እስከ 2007 ዓመተ ምህረት ድረስ የትጥቅ ትግሉን በኤርትራ በርሃ ሲያካሂድ ቢቆይም ከ2007 ዓመተ ምህረት በኋላ ግን ከግንቦት 7 ጋር ውህደት በመፍጠር አርበኞች ግንቦት 7 የሚለውን ስያሜ በመያዝ የጋራ የትጥቅ ትግላችንን ጀመርን ይላሉ ቀድሞ የአርበኞች ግንቦት 7 ምክትል ሊቀመንበር አቶ ማዘው አያይዘው። ከ3 ዓመት በኋላ ግን በሀገሪቱ የመጣውን ለውጥ ተከትሎ አለመግባባት ተከሰተ። የኛ አላማ በኢትዮጵያ ዲሞክራሲን አስፍኖ ስልጣን ለህዝብ መስጠት ነው የነበረው። ግንቦት 7 ግን ለስልጣን መሯሯጥ ጀመረ። በዚህም ኤርትራ ውስጥ ያለን ነበር ውህደታችንን አፍርሰን ወደ ሀገር ቤት የገባነው። ከገባንም በኋላ መስከረም 11 2011 ዓ.ም ምረት በይፋ መለያየታችንን በሚዲያ አሳውቀናል ይላሉ አቶ ማዘው።
ስንዋሃድም አንደኛው ነጥብ ሁለቱም ድርጅቶች የስልጣን ባለቤት እንደማይሆኑ ስልጣን ለኢትዮጵያ ሊያስረክቡ እንደሚችሉ ያንንም አንዱ የውል ስምምነት ነበር። ግን አሁን ይሄ አንጻራዊ ለውጥ መጣ ሲባል በጉባኤ ሳይወሰን ወይም ደግሞ በህግ ሳይወሰን ራሳቸው ያን አርበኞች ግንቦት 7 ሚሊዮን ድርጅት እዚያ ላይ ኤርትራ ውስጥ ያለን ዘልተናል ካሁን በኋላ የሚቀጥለውን ፓርቲ የምመስረታ ሂደቶች ነው ምን ሄድ የሚል እዚያ ላይ ስለፈረሰ እኛ የተነሳንበት አጠቃላይ ሁኔታ ጎሉና ግቡን እስከሳተ ድረስ እኛ ዋጋ ለተከፈለበት ለአርበኝነት ትግል እንጂ ወደ ስልጣን ግንብን በዚህ ተላይተናባቸው።
የኢትዮጵያ ሕዝብ አርበኞች ግንባር ከግንቦት 7 ጋር ተለያይቻለሁ ካለወዲህ ጥር 25 እና 26 ጠቅላላ ጉባኤውን 400 የሚጠጉ አባላት በተገኙበት በባህር ዳር ከተማ አካሂዷል። ጉባኤው ሲጠናቀቅም የግንባሩን ሊቀመንበር፣ 9 ስራ አስፈጻሚ አባላት፣ 49 የምክር ቤት አባላትን በመምረጥና ባለ 7 ነጥብ ያቋም መግለጫ በማውጣት ነበር። አዲሱ የግንባሩ ሊቀመንበር አቶ ወርቁ በለጠ አርበኝነት ሕዝብን መጠበቅ በመሆኑ ከማንኛውም የፖለቲካ ፓርቲ ጋር በመሆን ሀገርን ከጠላት እንጠብቃለን ብለዋል።
እውነተኛ የሆነ ዲሞክራሲያዊ መብት እንዲከበር በተለይ በዚህ በማንነትና የወሰን ጥያቄዎች ዙሪያ የሚነሱ ጉዳዮች ለማከናወን የተለያዩ እገዛዎችን ጭምር እናደርጋለን። አርበኝነት ሕዝብን ሀገርን መጠበቅ ነው። ስለዚህ እኛ ደግሞ ይህንን የሀገርና የሕዝብ ጥበቃን ለማከናወን ከማንኛውም የፖለቲካ ድርጅቶች ጋር በጋራ ለመስራት ጥረት።
ከዚህ ጋር በተያያዘ የአርበኞች ግንቦት 7 የሕዝብ ግንኙነት ኃላፊ አቶ ኤፍሬም ማዴቦ ስለ ውህደቱ መፍረስ በስልክ ተጠይቀው አርበኞች ግንቦት 7 አልፈረሰም፣ አቶ ማዘውም ቢሆን ጉባኤ ላይ ወጥተው ድርጅቱን በሌላ ስራ ነው ማገዝ የምፈልገው ብለዋል ነው ያሉት።
ምንም የተገለጸ ነገር የለም። አርበኞች ግንቦት 7 የሚባል ድርጅት አለ አሁን ፓርቲ ፎርሜሽን ድረስ ይቀጥላል። ማዛው ሴቱ የተዋሃደው ድርጅት የአርበኞች ግንቦት 7 ምክትል ነበሩ፣ ምክትል ሊቀመንበር ነበሩ። በ2017 ዓመተ ምህረት እሳቸው ራሳቸው የተገኙበት ጉባኤ ላይ አቶ ማዛው ሴቱ በውድድር ቀርቦ ነበር እንደገና ለመንበር። ያ ጉባኤ አሁን ያለውን አመራር የመረጠ ጉባኤ ነው። ዛሬ እሳቸውም ቀርቦ ነበር፣ ግን ቀርበው በጽሁፍ ጉባኤው ፊት ለፊት ወጥተው እኔ ከአሁን በኋላ በሌላ አቅሜ ነው ይህንን ድርጅት ማገልገል የምፈልገው እንጂ በዚህ አመራር ውስጥ በፍጹም መመረጥ አልፈልግም ብለው ቁጭ ብለው በጽሁፍ አበበዋል። እሱን የማያምኑ ከሆነ ያ ቪዲዮ አለ፣ መልቀቅ እንችላለን። አልፈልግም እኔ በሌላ አቅም መርዳት እችላለሁ ብለው ከኤርትራ እዚህ እስክመጣ ድረስ ድርጅቱን በሌላ በተለያየ አቅም ሲረዱ የቆዩ ሰው ናቸው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ቀጣይ ዘገባ አለን። በመጨረሻም ባለፈው ሳምንት በጅቡቲ አቦክ በተሰኘ ስፍራ በደረሰ የጀልባ መገልበጥ አደጋ ህይወታቸውን ያጡ 57 ሰዎች ኢትዮጵያውያን መሆናቸው ተረጋገጠ። ቀብራቸውም አስክሬናቸው በተገኘበት አካባቢ ጎዶሪያ በተባለ ስፍራ ተፈጽሟል። ከአደጋው 16 ሰዎች በህይወት ተገኝተዋል። ዓለም አቀፍ የፍልሰተኞች ድርጅት IOM የተረፉትን እማኝ አድርጎ አስክሬናቸው ያልተገኘ እንዳሉ አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ያነጋገረችው ጽዮን ግርማ ነች።
ባለፈው ሳምንት ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች በመገልበጣቸውና በመስጠማቸው የብዙ ሰዎች ህይወት ማለፉን ከሟቾቹ ውስጥ ደግሞ ኢትዮጵያውያን መኖራቸው ተገልጾ ነበር። ሁኔታውን ለማጣራት አደጋው ወደ ደረሰበት ቦታ የልዑካን ቡድን የላከው በጅቡቲ የኢትዮጵያ ኤምባሲ 57 ኢትዮጵያውያን መሞታቸውንና የሁሉም ጎዶሪያ በተሰኘ ስፍራ ቀብራቸው መፈጸሙን አረጋግጧል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው በዚህ ልብ በሚሰብር ባሉት አደጋ ምክንያት የቅርብ ዘመዶቻቸውን ላጡ ቤተሰቦች፣ ወዳጅ ዘመዶችና ጓደኞች መንግስት መጽናናትን እንደሚመኝ የሀዘን መግለጫ ማውጣቱን ተናግረዋል። ስለ አደጋው አነጋግሬያቸው ነበር።
ሲሆን እናንተም እንደተከታተላችሁት ጅቡቲ ሰሜን ምስራቅ አቅጣጫ የምትገኝ ኦቦክ የምትባል አስተዳደራዊ ክልል አለች ጅቡቲ ውስጥ። ከዛ ጎዶሪያ የሚባል ቦታ አለ። ከዛ አካባቢ ህጋዊ ባልሆነ መንገድ ወደ የመን ለመሸጋገር ሲሞክሩ የነበሩ ኢትዮጵያውያን ናቸው ይሄ አደጋ የደረሰባቸው፣ ጀልባ መገልበጥ አደጋ የደረሰባቸው። ይህን አስመልክቶ የውጭ ጉዳይ ሚኒስቴር ያው በትናንትናው ዕለት አንድ መግለጫ አውጥቷል። የያዘን መግለጫ ለመላው ቤተሰቦች፣ ወዳጅ ዘመዶችና ለመላው ኢትዮጵያ ህዝብ መጽናናትን ይመኛል የውጭ ጉዳይ ሚኒስቴር። ይህን ካልኩ በኋላ አደጋው ከተከሰተበት ጊዜ አንስቶ የተደረጉ እንቅስቃሴዎችን ለማንሳት ያህል አደጋው ከተሰማበት ሰዓት አንስቶ እዛ ጅቡቲ የሚገኘው የፌዴሬ ኤምባሲያችን አባላት ያሉት ቡድን አደራጅቶ ወደ አደጋው ስፍራ ተንቀሳቅሷል። እዛም እንደደረሰ ቅድም የጠቀስኳት አካባቢ ያስተዳደር የኦቦክ አስተዳደራዊ ክልል ኃላፊዎች ጋር በጋራ በመሆን ወደ አደጋው ስፍራ አብረው ሄደዋል። አደጋው ስፍራ ላይ የጅቡቲ መንግስት ኃላፊዎች፣ የአይኦኤም ሰዎች፣ የዓለም አቀፉ ቀይ መስቀል ማህበር ሰዎች ሆነው በጋራ ከአደጋ በህይወት የተረፉትንም ሰዎች ማነጋገር ችሏል። እንግዲህ እነሱ እዛ ባገኙት መረጃ መሰረት 16 ዜጎች በህይወት ጣፋቸውን መረጋገጥ የተቻለ ሲሆን ከዓለም አቀፉ ቀይ መስቀልና ከዓለም አቀፉ ስደተኞች ማህበር አይኦኤም ጋር በመሆን አስፈላጊው ሕክምናና ድጋፍ እንዲያገኙ ማድረግ ተችሏል። እዚያ በመለስ እንግዲህ ከህይወት ከጠፉ ሰዎች ከተደረገ ቃለ ምልልስ ነው ምን ያህል ኢትዮጵያውያን ህይወታቸው አልፈዋል የሚለውን መረጃ ማግኘት የተቻለው። በአጠቃላይ 57 ኢትዮጵያውያን ህይወታቸውን ያጡ መሆናቸውን ነው ማረጋገጥ የተቻለው። ከዚህ በኋላ እንግዲህ የተደረገው እዛው አካባቢ ካምፕ አለ፣ አይኦኤም ካምፕ። በርካታ ኢትዮጵያውያን ተመሳሳይ የሆነ አደጋ ለማድረግ የተሰባሰቡበት ነው። እነሱንም በማግኘት ይህ አይነቱ አካሄድ ራሳቸውን ለአደጋ የሚያጋልጥ መሆኑን ውይይት በማድረግ ወደ 347 የሚሆኑ ሰዎች ወደ ኢትዮጵያ ለመመለስ በፈቃደኝነታቸውን ገልጸዋል። ይህ እንግዲህ በፈቃደኝነት ለመመለስ ሲወስኑም አስፈላጊ እገዛ በማድረግ ወደ በፍጥነት ወደ ሀገራቸው እንዲመለሱ ለማስቻል እዛ ያለው ሚስዮናችን የጉዞ ሰነዶችን በማዘጋጀት ከሌሎችም አካላት ጋር በመመካከር ወደ ሀገራቸው ለመመለስ ጥረት እየተደረገ ይገኛል።
እንግዲህ አቶ ነቢያት፣ እንደሚታወቀው በአሁኑ ሰዓት የመን ያሉ ኢትዮጵያውያን ወደ ኢትዮጵያ ለመመለስ እየጠየቁም ያሉበት ሁኔታ አለ። ከሁለት ወራት በፊት ተመሳሳይ ሪፖርቶችን አቅርበን ነበር፣ UNHCR ሰነድ ይስጠን የሚል። አሁን ደግሞ አልተቋረጠም ማለት ነው? ሰዎች አሁንም እየተሰደዱ ነው፣ እየሄዱ ነው ማለት ነው?
አዎ፣ እንግዲህ የሚያሳዝነው እዛም ያሉ ሰዎች ጋር ከኤምባሲያችን እዛ ቦታው ላይ ተገኝተው ካሉ ሰዎች ካደረጉት ቃለ ምልልስ ያገኙት መረጃ ምንድን ነው? እየሄዱ ያሉት ሰዎች አሁን በየመን ያለውን ተጨባጭ ሁኔታ በሚገባም ግንዛቤ ያላቸው እንዳልሆነ ነው። ስላለው ጦርነት፣ ሊገጥማቸው የሚችለውን አደጋ፣ የጀልባ ጉዞም እንዲህ በቀላሉ ለከፍተኛ አደጋ ሊያጋልጣቸው እንደሚችል ጥቅሟና ግንዛቤን በሰዎቹ ዘንድ በተጓዦቹ ዘንድ እንደሌለ ነው ለመረዳት የተቻለው። በዚህም ነው አሁን ወደ 347 ሰዎች ይህን ጉዞ ሊያደርጉ የተዘጋጁ ግን በተደረገው ውይይት በፈቃደኝነት ብንመለስ ይሻላል የሚለውን ውሳኔ ወስነው ወደ ሀገራቸው ለመመለስ እየወሰኑ
ከየት አካባቢ የሄዱ ናቸው? ማለት ከየት አካባቢ ስል የገጠራማ ነው የከተማ አካባቢ ነው? ከየት አካባቢ ነው የተነሱት?
በዝርዝር እንግዲህ ዝርዝሩ ከእያንዳንዱ መንደር የመጣው ማወቅ አይቻልም። ከተለያዩ የኢትዮጵያ ክልሎች የመጡ ናቸው። አብዛኛው ግን በምስራቃዊ የሀገራችን አካባቢ ከተለያዩ
ባለፈው ሳምንት የዓለም አቀፉ የስደት ድርጅት IOM የተረፉትን እማኝ አድርጎ በገለጸው መሰረት ፍልሰተኞቹ በጀልባው ላይ ከተሳፈሩ ከደቂቃዎች በኋላ የጀልባይቱ ሞተር በመበላሸቱ ይቀዝፋት የነበረው ሰው ትቷቸው ዘሎ በመውጣቱ በወቅቱ የነበረው ንፋስ ተደምሮ ጀልባይቱን እንደገለበጣትና አደጋው እንደደረሰ ተናግረዋል። የውጭ ጉዳይ መስሪያ ቤቱ ባወጣው የሐዘን መግለጫ አደጋው ከደረሰበት ቀን አንስቶ የህይወት አድን ግብረ ኃይል በማቋቋም በህይወት የተረፉትን ዜጎች በመርዳት ህይወታቸውን ያጡትን አስክሬን በመፈለግ እንዲሁም ቀብራቸው እንዲፈጸም በማድረግ ድጋፍና ትብብር ላደረጉላቸው የጅቡቲ መንግስትና የዓለም አቀፉ የስደተኞች ድርጅት ምስጋና አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ግርማን ለዘገባው እናመሰግናለን። አድማጮች ተከታዩ ንግድና ምጣኔ ሀብት። የዛሬው ንግድና ምጣኔ ሀብት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ማታ በሚያደርጉት ንግግር አመታዊ ንግግራቸው ዙሪያ ያተኩራል። በሀገሪቱ የይዞታ ላይ ትኩረት የሚያደርገው ይህ አመታዊ ንግግራቸው የምጣኔ ሀብት አስመልክቶ አስተዳደራቸው አከናወነ ያሉትን በማወደስ እንደሚናገሩ ከሜክሲኮ ጋር በሚያዋስነው ዩናይትድ ስቴትስ ድንበር ላይ የግንባታ መገንባት አለበት እንደሚሉ ይጠበቃል ሲል ይንደረድራል። የትራምፕ ንግግር ባለፈው ሳምንት ማክሰኞ እንዲካሄድ ነበር በዘገባው እንደተመለከተው የታቀደው። ይሁንና ከፊል የመንግስት መስሪያ ቤቶች ከዚህ ቀደም ላልታየ ረጅም ለተባለ ጊዜ ተዘግተው በመቆየታቸው ላሁን ሊተላለፍ ይችላል። የአሜሪካ ድምጹ ዘጋቢ ዘላቲካ ሆክ ትላንት በህግ መወሰኛው ምክር ቤት በተደረገው ክርክር የትራምፕ ንግግር በምን አይነት ይዞታዎች ላይ ወይም ሁኔታዎች ላይ ሊያተኩር እንደሚችል ፍንጭ መስጠቱን ጠቁማለች። አዳነች ፍሳዬ ታቀርባለች።
ዶናልድ ትራምፕ በሚያደርጉት ንግግር ራሳቸውን በምርጫ ዘመቻ ወቅት ለማከናወን የገቡትን ቃል በመፈጸም ላይ ያሉ ጠንካራ መሪ አድርገው ያቀርባሉ ተብሎ ይጠበቃል። ዋና ቦታ የሚይዘው በኢኮኖሚ ዘርፍ የተገኘው ስኬት ሊሆን እንደሚችል የህግ መወሰኛው ምክር ቤት አፈ ጉባኤ ሚች ማኮኔል ፍንጭ ሰጥተዋል።
Republicans pro-growth, pro-family economic policies have helped our nation to jump.
ለእድገትና ለቤተሰብ የቆሙ የሪፐብሊካውያኑ የኢኮኖሚ ፖሊሲ የሀገራችን የሥራ ዕድል ፈጣሪዎችንና አነስተኛ ይዞታ ያላቸው የንግድ ተቋማት እንዲጠናከሩ ረድቷል። በአገሪቱ ዙሪያ ያሉት የመካከለኛው መደብ ቤተሰቦች ታዲያ የዚሁ እድገት ተጠቃሚ መሆናቸውን ቀጥለዋል።
ዲሞክራቶች በበኩላቸው ፕሬዚዳንቱ ለሚያደርጉት አመታዊ ንግግር ምላሽ ለመስጠት ተዘጋጅተዋል። በሀገሪቱ የህግ መወሰኛ ምክር ቤት የውህዳን መሪ ቻክ ሹመር አመላክተዋል።
ፕሬዚዳንቱ በሚያደርጉት ንግግር የሀገሪቱ ሁኔታ ጠንካራ ነው ማለታቸው አይቀርም። ሐቁ ግን የትራምፕ የኢኮኖሚ ሁኔታ የመካከለኛው መደብ አሜሪካውያንን አልጠቀመም። የትራምፕ የጤና ጥበቃ ሁኔታ የአሜሪካ ቤተሰብን አልረዳም። የትራምፕ የአስተዳደር ሁኔታም በትርምስና በብቃት ጉድለት እየተናጠ ነው።
ትራምፕ የድንበር ግንብ ለመገንባት የሚያስችላቸውን ባጀት ለማግኘት በቂ የምክር ቤት አባላት ድጋፍ ላይኖራቸው እንደሚችል አምነው ተቀብለዋል። የአስቸኳይ ጊዜ ሁኔታ በማወጅ ግንቡን የመስራት አማራጭ እንዳላቸው ገልጸዋል። ዛሬ ማታ የሚያደርጉት ንግግር ይህን ለማሳመን ሊጠቀሙበት እንደሚችሉ ተገምቷል። ሴኔተር ሊንድሴይ ግራም ታዲያ ሪፑብሊካውያን እንዲደግፏቸው ጥሪ አድርገዋል።
ዴሞክራቶች ከሳቸው ጋር የማይሰሩ ከሆነ ፕሬዝዳንቱ ግንብ ለመገንባት የሚያስፈልገውን ገንዘብ ለማግኘት ሲሉ ያላቸውን ስልጣን ለመጠቀም በሚሞክሩበት ወቅት ሪፐብሊካውያን ካልደገፏቸው ጥሩ አይሆንም።
ትራምፕ ዛሬ ማታ በሚያደርጉት ንግግር ዩናይትድ ስቴትስ በአፍጋኒስታን 17 ዓመታት ያህል የነበራት ተሳትፎ እንዲቆም ለማሳመን የዩናይትድ ስቴትስ ሽምግልና ስኬት አስገኝቷል ሊሉ እንደሚችሉ ተገልጿል። ኬንታኪን የሚወክሉት ሪፐብሊካዊ ሴኔተር ራን ፖል የዩናይትድ ስቴትስ ወታደሮች ከአፍጋኒስታንና ከሶሪያ እንዲወጡ አጥብቀው ይደግፋሉ።
By any measurement, we are victorious. We killed bin Laden. We have
በማንኛው መለኪያ አሸናፊዎች ነን። የአልቃይዳው መሪ ኦዛማ ቢን ላደን ገለናል። በአፍጋኒስታን ያለውን የሽብር ሰፈር አክሽፈናል። አፍጋኒስታን ትርምስ ላይ ናት። አሁን ተተራምሳለች። ሁሌም እንደታመሰች ነው። ለወደፊቱም መታመሷ አይቀርም።
ይሁንና አንዳንድ ሪፐብሊካውያንና ዲሞክራሲ ምክር ቤት አባላት የአሜሪካ ወታደሮች መውጣትን ይቃወማሉ። ሪፐብሊካዊው የቴክሳስ ተወካይ John Cornyn.
One of our colleagues, the senator from Florida, Senator Rubio, said,
"ከስራ ባልደረቦቻችን አንዱ የፍሎሪዳው ተወካይ ሰነተር ማርኮ ሩቢዮ አሸባሪነት እንደ ካንሰር ነው ብለዋል። ለማጥፋት ልትሞክር ትችላለህ። ሆኖም ልታጠፋው ካልቻልክ ብታጨማድደውም እንኳን ለቀቅ ስታደርገው ወዲያውኑ ተመልሶ ይመጣል."
ትራምፕ በተጨማሪም አስተዳደራቸው ከቻይና ጋር ያደረገው የንግድ ድርድርና የኮሪያ ልሳነ ምድርን ከኒውክሌር መሳሪያ ነጻ ለማድረግ ከሰሜን ኮሪያ ጋር ያካሄደው ንግግር መሻሻል አሳይቷል እንዲሉ ይተበቃል።
አዳነችን ለዘገባው እናመሰግናለን። ፕሮግራማችን አድማጮቻችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ከሁለተኛው አጋማሽ አንዱ የዛሬ ማክሰኞ መደበኛ ቅንብር ሐኪሞን ይጠይቁ። ሐኪሙን ይጠይቁ። ስለዛ ነገር ጠየቅልኝ።
አንተ ብዙ ጥያቄዎች ኮነ ጠየቅ።
ቆሽት ስለምንም
አዲስ የቆሽት ተራ አልደረሰም። ግን በደረሰ ጊዜ እናነሳለን። ዛሬ ታዲያ የብዙዎች ጥያቄ የሆነ ይልቁንም በገዳይነቱ በርካቶችን ሕይወት እየቀጠፈ ያለ የካንሰር በሽታን ይመለከታል። ከካንሰርም ኮሎን ካንሰር የተባለውን የህመም አይነት የሚመለከት ነው። ጠያቂዎቻችን ብቻ ሳይሆኑ በዚህ ሰዓት የሚከታተሉ ሌሎችም የሚጠቅማቸውን ቁም ነገር እንደሚያገኙ ተስፋ አድርጋለሁ። ዛሬ ምጥን ሰዓት አለን። ይሄ ነው ርዕሱ። አዲስ
በጣም ዝግጁ ነው። ተገቢ ነው።
እንግዲህ ላስተካክለው ይተከታተሉ። ዶክተር ከበደ ቢኛ ይባላሉ። በዚህ በዩናይትድስ በሚገኘው ሜዮ ክሊኒክ የደምና የሌሎች የሰውነት አካላት ካንሰርን በሚመለከት ልዩ ባለሙያ ናቸው። ወደዚህ እንዘልቃለን። ዶክተር ከበደ በድጋሚ ለጊዜው አመሰግናለሁ። በቅድሚያ የኮለን ካንሰር የሚባለው ህመም አይነት በራሱ ምንድነው በሚለው እንደርደር። የትኛውን የሰውነታችንን ክፍል ሲያጠቃ ኮለን ካንሰር ተፈጠረ የሚባለው?
እንግዲህ አንጀት ሲባል በሁለት ይከፈላል። ትልቁ አንጀትና ትንሹ አንጀት። ትልቁ አንጀት 5 ክፍሎች አሉት። የግራው ክፍል፣ የቀኝ ክፍል፣ የቀኝና የግራም ክፍል የሚያገናኝ እና ደግሞ ሲግሞይድ፣ ከዛ ቀጥሎ ደግሞ ሬክተም የሚባሉ 5 ክፍሎች አሉት። የትልቁ አንጀት ካንሰር ወይም ኮሎሬክታል ካንሰር የሚባለው የሚነሳው እያንዳንዱ ሰው በየቀኑ ልክ እባብ ጠቋሁን የሚገለፍፍ ሁሉ የእኛም የአንጀት ላይኒንጉ በየቀኑ ከሰገራችን ጋር ይወጣል። ያም የሚሆነው ሴሉ መከፋፈል ስላለበት ነው። ሴሉ በየቀኑ ስለሚከፋፈል በሚከፋፈልበት ጊዜ አንድ ሴል ሁለት ይሆናል፣ ሁለት ሴል አራት ይሆናል። አንዳንድ ጊዜ ችግር ይፈጠራል።
መጀመሪያ የሚገለፈፈው ጤናማ ተፈጥሮን የተከተለ ነው። ችግር ሲኖር ግን፣ የጤና መታወክ ሲኖር ግን የተለየ ሁኔታ ይፈጠራል እያሉ ነው?
አዎ፣ ሴሉ በሚከፋፈልበት ጊዜ ኩል የሆነ ጄኔቲክ ማቴሪያል ከሌለው ኖርማሊ የእኛ የሰውነታችን ክፍል ያጠፋዋል። አንዳንድ ጊዜ ግን ከእኛ ከሰውነታችን ስለሚፈጠር የመከላከል ሴሎች
አያውቁትም። ስለዚህ እዛው ይቀርና ይባዛል በመጨረሻ ወደ ካንሰር ነው ይቀየራል። ስለዚህ ብዙ ጊዜ ይወስዳል ማለት ነው የኮለን ካንሰር ለመፈጠር።
ዶክተር ከበደ ካንሰር ህመም አንድ ሰው ሲጋለጥ እንደ ኢትዮጵያ ባለ የተሻለ ህክምና ባለበትም የሚያሳስበውን ያህል ምርጫዎቹ የጠበቡ መሆናቸው ከተዘገየ በህይወት የመትረፍን ሁኔታ ያጠባል የሚለው የትኛውንም ካንሰር ሊመለከት ይችላል አሳሳቢነቱ ከፍ ያለ ነውና ቀድሞ ሰዎች ሊያውቁ የሚችሉበት መንገድ ይኖራል። አንድ ሰው ለካንሰር ሊጋለጥ እንደሚችል የሚያውቀበት መንገድ ይኖራል የሚለውን ጥያቄ ያስነሳል። ምንድናቸው ምልክቶቹ? ቀድሞ የሚታዩ የሚታወቁ ምልክቶች ይኖሩ ይሆን?
ወደፊቱ ማወቅ የሚገባን ሌት ወይም ኮለን ካንሰሩ ከቦታ ቦታ ተሰራይቶ ሌሎች አካላችን ቦታዎች ሳይነካ ቢገኝ ይሻላል። ለዚህም ነው ስክሪኒንግ ቴስት የሚባል አለ። ማለትም አንድ በሽታ ትልቅ ከመሆኑ በፊት ደግሞ የስክሪኒንግ ቴስቱ በጊዜ ከተገኘ የሚቀጥለውን ስቴጅ የሚቀንስ ከሆነ፣ በጊዜ ከተገኘ የሚያስፈልገው ሕክምና ብዙ ስላልሆነ፣ በዚህ ምክንያት ነው ስክሪኒንግ ቴስት ለምሳሌ በአሜሪካን ሀገር ስታንዳርድ ነው። ማንኛውም አደልት እድሜው 50 ሲሞላ አንድ አይነት ስክሪኒንግ ቴስት ያስፈልገዋል። በጣም ብዙ የተለያዩ ስክሪኖች አሉ። ኢትዮጵያ ውስጥ ለምሳሌ እንደዚህ አይነት ስክሪኒንግ ቴስት የለም። ነገር ግን ማንኛውም ሰው በማንኛውም ጊዜ በተለይ እድሜው ከ40 ዓመት በላይ የሆነ ሰው ደም ከሰገራው ጋር ተቀላቅሎ ካየ ኮለን ካንሰር ነው ብሎ መጠራጠርና ማሰብ አለበት። ምንም ቢሆን ለምሳሌ አንዳንድ ጊዜ በሄሞሮይድ አማካኝነት ነው ብሎ ሊያስብ ይችላል። ያ ደግሞ ስህተት ነው። ምክንያቱም በእንግሊዝኛው እንደውም ብሌሲንግ ኢን ዲስጋይዝ ይሉታል። ማለት ደም ያለበት ሰው ቶሎ ብሎ ወደ ሐኪም ጋር ከሄደ ቶሎ ብሎ ኢንቨስቲጌሽን ምራቅ ተሰራ ቆጣ አውጥቶ ልክ እድሜውን ከሌላው ሰው ጋር ኮለን ካንሰር ከሌለበት ሰው ጋር እኩል የሆነ እድሜ መኖር ይችላል። ስለዚህ ማንኛውም ሰው ትልቁ ምልክት የሚሆነው ደም ከሰገራ ጋር ከታየ ሌላ ነገር አለመሆኑን ካላወቅን ድረስ ኮለን ካንሰር ነው ብለን ማሰብ ያስፈልጋል።
መፍራቱ እንደ ድል ይሆናል ነው የሚሉት። የጥንቃቄ ስጋቱ ይጠቅማል እያሉን ነው።
አዎ መስጋት ብቻ ሳይሆን እንደዛ ነው ብሎ ማሰብ ይሻላል። እንደዛ ነው ብሎ ካሰቡ ቶሎ ብሎ ወደ ሐኪም ጋር ይሄዳል፣ ቶሎ ብሎ ሕክምና ይካሄዳል።
ይሄ እንግዲህ ባይሆን እንኳን ስጋታቸው ቀደም ብሎ የጠቀሱት በልማድ ብዙ ጊዜ የሚታየው በልማድ አነጋገር የኪንታሮት በሽታ የሚባለው ሄሞሮይድስ ቢሆን እንኳን አለመሆኑን አውቀው ነው የሚመለሱት እንጂ የሚከተል ጉዳት የለም፣ ለሱም ቢሆን ሕክምና ያገኛሉ። ስለዚህ እንደዛ አድርጎ ራቅ ያለውን ማሰቡ ጠቀሜታ የላቀ ነው፣ ዋናው ቀዳሚ ምልክት ነው እያሉን ነው።
አዎ አንዳንድ ጊዜ ደግሞ ኪንታሮቱም ኮለን ካንሰሩም አንድ ላይ ሊኖሩ ይችላል። ኪንታሮት ብዙ ጊዜ ከሰገራ መውጫ ጋር ነው፣ ኮለን ካንሰር ደግሞ ከዛ በላይ ነው። ስለዚህ ሁለቱ ሊኖር ስለሚችል እዝን አንዳንድ ጊዜ በእጅ አስገብቶ ወይንም ቀላል የሆነ ኢንስትሩመንት አድርጎ ኪንታሮት ነው ብሎ መተው ሳይሆን ወደ ውስጥ ገብቶ ኮለን ካንሰር አለመሆኑን ማረጋገጥ ያስፈልጋል። በተጨማሪም ሰገራ ጋር ከሚወጣ ደም በተጨማሪም ደግሞ ያልሆነ ለምሳሌ ሁልጊዜ በትክክል ሰገራ የሚወጣ ከሆነ በየቀኑ ወይ በየሁለት ቀኑ በጣም ብዙ ጊዜ ከቆየ የብሎስ ግብና ዋሻል ተጣው ነው ብሎ ከማሰብ ይልቅ ይሄው ድርቀት ካለ እሱንም ማማከር ያስፈልጋል። በተለይ ብዙ ጊዜ ትክክለኛ የሆነ የሰገራ መውጣት እያለ ሳያስቡት ሶጣራስ ከን ዝም ብሎ ቆየ እሱም አንደኛው ምልክት ሊሆን ይችላል።
ያውካል ማለት ነው።
ከሆድ ድርቀት በተጨማሪ ደግሞ አንዳንድ ጊዜ ሁለቱም ይችላል። አንዳንዴ ተቀማጥ፣ አንዳንዴ ደግሞ ሆድ ድርቀት፣ አንዳንዴ ደግሞ የሚቀያየርም ከሆነ እሱም እንደ ምልክት ሊሆን ይችላል። ይሄ የምናገራቸው ምልክቶች ሁሉ ያልዘገየ ወይም ብዙ ያልቆየ ኮለን ካንሰርን ለማወቅ ይረዳሉ ማለት ነው። ነገር ግን ብዙ ከቆየ በኋላማ ምግብ መብላት አይቻልም፣ ሰውነት መቅጣት ይችላል፣ የአይን ቀለም ሊቀየር ይችላል። ስለዚህ ያ ሌት ስቴጅ ነው። አርሊ ስቴጅ የሆኑት ምልክቶች ነው የተናገርኩት።
ቀድሞ ማወቅን የመሰለ ነገር የለም እያሉን ነው። ቀድሞ ማወቅ ደግሞ የህይወትን ያህል ትልቅ ነገር ያድናልና ነው። ዶክተር ከበደ ይህን አሁን የጀመሩት ጥያቄ ምናልባትም በቀጥታ መቼ ሐኪም ማየት አለበት ለሚለው ጥያቄ ቀደም ያሉትን ዋና ዋናዎችን ጠቅሰዋል። ሌሎች አንድ ህመምተኛ ይሄ ነገር ቢሆን እንኳን መቼ ሊብ ሐኪም የሚልበትን ሊደግፉ የሚችሉ ወይም የሚገፋፉ ሌሎች ምክንያቶች ይታዩታል?
ቶሎ መሄድ ያለበት ምክንያቱም ቶሎ ካልሄደ ኮሎን ካንሰር እንደ ሌላው አይነት ካንሰር አይደለም። ነገር ግን ቶሎ መሄዱ በሽታው ወይም ካንሰሩ ከግድግዳው በስቶ እንዳይወጣ፣ ከግድግዳው በስቶ ከወጣ ደግሞ አጠገቡ ያሉትን እጢዎች ወይም ሊምፍ ኖዶች ስለሚነካ፣ ከዛም አልፎ ወደ ጉበት፣ አንዳንዴም ወደ ሳምባና ወደ አእምሮ ወይም ወደ ብሬን ኢሹ ስለሚሄድ ያኔ ደግሞ ማከሙ በጣም ያስቸግራል። ስለዚህ ቶሎ ከመጣ በአንድ ወር ውስጥ ወይም ሁለት ወር ውስጥ ወይም ሲበዛ ይበዛ በስድስት ወር ጊዜ ውስጥ መታየት ያስፈልገዋል።
የኮሎን ካንሰር ጉዳይ አድማጮች፣ በሚቀጥለው ሳምንት እንመለሳለን። ሰዓቱ አልቋል። ዶክተር ከበደ ቢኛን ግን ለጊዜያቸው እናመሰግናለን።
ወደሚከተለው ማጠቃለያ ዘገባ ነው የምናልፈው። የአክሱም ሐውልት አስቸኳይ ጥገና ካልተደረገለት ሊወድቅ ይችላል ተባለ። በሐውልቱ ላይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ህሉፍ በርሀ ከሮም ኢጣሊያ የመጣው ቁጥር 2 ተብሎ የሚታወቅ ሐውልት በተተከለበት ወቅት ቁጥር 3 ተብሎ በሚታወቅ ሐውልት ላይ ተጽዕኖ ፈጥሯል ብለዋል። የኢትዮጵያ ቅርስ ጥናትና ጥገና ባለስልጣን ዋና ዳይሬክተር አቶ ዮሐንስ ደስታ በበኩላቸው ጥገናው እስካሁን ያልተካሄደው ስራውን ሰፊ ጥናትና ከፍተኛ ጥንቃቄ ስለሚያስፈልገው ነው ብለዋል። ጥናቱ ተጠቃልሏል። በቀጣይ ሳምንት ጥገናው የሚፈጸም ተቋም ጋር ስምምነት በመፈጸም ስራውን በዚህ ዓመት ለማጠናቀቅ ይሰራል ብለዋል። ሙልጌታ አጽባ
ከአክሱም ሐውልቶች በቁመቱ ሶስተኛ ደረጃ የሚቀመጥ ቁጥር 3 ተብሎ የሚጠራ ሐውልት ስደት ላይ የነበረውን ቁጥር 2 ሐውልት ወደ ሀገር ውስጥ ገብቶ ከተተከለ በኋላ እክል አጋጥሞታል። በሐውልቱ ለረጅም ጊዜ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ህሉፍ በርሀም ሐውልቱ አስቸኳይ የቅርስ ጥገና ካልተከናወነለት የመውደቅ አደጋ ሊያጋጥመው ይችላል ብለዋል።
ከጣሊያን የተመለሰው ቁጥር 2 ያን ምንጠራ ሐውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አድርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ። በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ። ሌሎችም የግራውንድ ስራ ሲሰሩ በዚህ ጊዜ በድምጽና በሌሎች እንቅስቃሴዎች መረበሽ ምክንያት ሐውልቱ ወይም ቁጥር 3 ምንለው ሐውልት ከጥንት ጀምሮ ያልወደቀ ያልተሰበረ ኦሪጅናሊቲን ጠብቆ ያለ ሐውልት ዘምብሏል እና አሁን 0.23 ዲግሪ ነው ዘምብሎ ያለው። ተጨማሪ አደጋ ለመከላከል በሸራ ተወጥሮ ታስሯል። ስለዚህ ሸራው ሲወጠር ሐውልቱን ሮድ እንዳያረገው ወይም እንዳይሸረሽረው ከሸራው ስር እንጨት ነገር ተደርጎበት ነበር። አሁን ግን ጊዜው ስለወሰደ 11 አመታት አስቆጥሯል። አሁን ከሸራው ስር የነበረው እንጨት በፀሐይና በዝናብ ምክንያት እየበሰበሰ እየወደቀ ነው። ስለዚህ ሸራው በፊት ተወጥሮበት የነበረውን ስትሪንግስ አሁን እየላላ እየሄደ ነው ማለት ነው። ስለዚህ ሸራው ሲላላ ሐውልቱ አሁንም መዘንበሉ የግድ ነው።
በሐውልቱ ከመቶ ዓመት በፊት የተካሄደው የአርኪኦሎጂ ጥናት እንደሚያሳየው በ0.09 ዲግሪ ወደ ሰሜን ምስራቅ አቅጣጫ መዘንበሉ ያሳይ ነበር ያሉት ዶክተር ህሉፍ ወደ ጣሊያን ተወስዶ የነበረውን ሐውልት ቁጥር 2 ለመትከል በተደረገው እንቅስቃሴ የመዘንበል ሁኔታው ወደ 0.23 ዲግሪ አሳድጎታል ብለዋል። የሐውልቱ ችግር ለመፍታት ቶሎ የጥገና ስራ ለመፈጸም ታቅዶ የነበረ ቢሆንም እስካሁን አልተፈጸመም ሲሉ ዶክተር ህሉፍ ተናግሯል። ባለፉት 2 ዓመታት ጥገና ለማካሄድ ተብሎ ስምምነቶች ቢፈጸሙም የመድረክ ውይይት ከመካሄድ የዘለለ ተግባር አልተፈጸመም ብለዋል።
ይህንን ስራ ልክ የቁጥር 2 ሐውልት ተከላ እንዳበቃ ቁጥር 3 ሐውልት እንዲስተካከል ስታቢላይዝ እንዲደረግ የሚል ነበር ፕሮጀክቱ። ሆኖም አንዳንድ የዩኔስኮ ሪፖርቶች እንደሚጠቁሙት በስራው መጓተት ምክንያት የጣሊያን መንግስት ብሩን መልሶታል የሚል አንድ ሪፖርት አግኝቻለሁ። ስለዚህ ከዛን ጊዜ በኋላ ባለቤት አጥቶ ሐውልቱ ለአደጋ ተጋርጦበት ይገኛል ማለት ነው። በጣም ዝም ብሎ ነው ያለው። ብዙ ጊዜ አስተያየት ተሰጥቷል። ብዙ ጊዜ በሚዲያም ይተላለፍ ነበር። በጣም ድግግሞች ባይሆንም ግን አልፎ አልፎ ግን ይሰጣል።
የአክሱም ሐውልት ጉዳይ አዲሱ አላለቀም፣ ብዙም ያነጋገርም ይመስለኛል። ዛሬ ጠደፍ ጠደፍ ብለናል፣ በርከት ያሉ ዝግጅቶች ስለነበሩ ቆረጥ ነው ይሄ ዝግጅት ያደረውን ሙሉን የሚቀርበውን ያህል። ታዲያ ትንሽ ፋታ ሙዚቃ አይጠፋም ብዬ ተስፋ አደርጋለሁ። ንጉሱ እንደሱ እያለ ነው
ሙዚቃ እናጠቃላለን። በነገር ላይ ቀደም ሲል ያቀረብከው ፕሮግራም የሐኪም ፕሮግራም ካንሰር ብዙ ጊዜ እዚህ አካባቢያችን እንኳን ኢትዮጵያውያን በብዛት በምን ሞተ በካንሰር ሱራይ ሰፍቲ ነገር ነው።
ልክ ነህ።
ተቆሽም ቀድሞ ይስተካል።
ተቆሽም ይቀደም። ግሩም በኮሎን ካንሰር ጀምረናል። ሌሎችንም እንመለከታለን። አድማጮች በእኛ በኩል በዚሁ ልንሰናበት ነው። ሂሩት ትቀጥላለች። የትግርኛ ስርጭት ይቀጥላል። ተናደሩ።